ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። አድማጮቻችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበትና ትግል ከጀመረበት ጊዜ አንስቶ ቀደም ሲል በመይሶን በኋላም በደርግ ኢሰፓ በወያኔ አሁን ደግሞ የፍቅርና የመደመር አውባውራንን በሚሉት ራዝነጠቆች ያሰጥ ፕሮፓጋንዳዎችን ተንሱበታል። አንዱም ውሃ የማይቋጠር ድርጅቱ ይህን አስመልክቶ ከአመታት በፊት ለምን ይዋሻል በሚል በተከታታይ ምላሽ ሰጥቶ ነበር። ክፍል 3 እና 4 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ለምንስ ይዋሻል? እስከመቼስ ይዋሻል? ክፍል 3
ውሸታም ሰው ማስታወሻው ጣቃ ነው ተብሏል። የውሸታሞች መንጋ በኢሃፓ ላይ ከተሰማራ ውሎ አድሯል። በጣም የሚገርመው ደግሞ ነጋጠባ እነዚህ ቀጣፊዎች ይህን ድርጅት የለም ሞቷል ፈኗል ጠፍቷል ይላሉ። በዚያው አስ ደግሞ ቆም ስቀሉን ሲያሳዩትና ሲተድጉት መደመጡ ነው። ጠላቶች ሲዋሹና ሲዘምቱበት፣ በሌላ በኩል ደግሞ የዚህ ድርጅት አባል ነበርን ባዮች ግን በድርጅቱ ላይ ከፍተኛ በደል የፈጸሙ በታኞችና አንጃዎች ደግሞ ቅሌታቸውና ክህደታቸውን የሸፈኑና ያለዘቡ እየመሰላቸው ኢሃፓን በተመለከተ በየመድረኩ ይዋሻሉ። ኢሃፓ ለነዚህ ውሸቶች ሁሉ መልስ በመስጠት ጊዜን ማጥፋት አለብኝ የሚል ባይሆንም አዲሱ ትውልድና ሌሎችም በሐሰቱ ጎርፍ እንዳይወሰዱ በየጊዜው እርምትና ማስተካከያዎችን ማድረግ ውሸታሞችን ውሸታም ማለት ይገደዳል። ለምን ይዋሻል የሚለውም ለዚህ ነው። ኢሃፓ በሀገሪቷ የመጀመሪያው የፖለቲካ ድርጅት ሆኖ ሲመሰረት ከመስረታው ጀምሮ የተመክሮ ድክመቱን ለማመንና ለማስተካከል በመጣር ረገድ የመጀመሪያው ነበር። ጨቋኝ ፍርዓቶችን ታግሎ ለውድቀታቸው የበኩሉን አስተዋጽኦ በማድረጉ ይኮራል እንጂ አይጸጸትም። ዛሬ ለአጤው ፍርዓትን አፍቆት ያላቸው አላዋቂዎችና የያኔ ተጠቃሚዎች ወይም ታሪክ መማር ያለባቸው ግለሰቦች ቢኖሩም 85% ህዝብን ጥፈኛና ገባር አድርጎ ዴሞክራሲን አጥፍቶ የቆየን ፍርዓት ታግሎ መጣል ብሔራዊ ግዴታ ነበርና ይህንንም ኢሃፓ በሽልም ተወጥቷል። ድርጅቱ መቸምና ምን ጊዜም ጥፋቶቹን አላመነም ብለው የሚቀላምዱ ግን ተራ ውሸታሞች ከመሆን የሚያመልጡበት ሁኔታ የለም። የሚታገል ድርጅት ያው የሆነ ሰው ስህተት መፈጸማቸው አይቀርም። ሁሉን አውቆና ከስህተት ርቆ ከወልደት እስከ ሞቱ የሚደርስ ፍጡር የለም። ያባ ለአገር ክብርና ለሰፊው ህዝብ መብት ሲታገል በትግሉ ሂደት ትምህርትን እየገበየና ከስህተቱም እየተማረ የጀግንነት ታሪክ ጽፏል። የቁጭ አንበሶችና የሶፋ ፋኖዎችን ተከትሎ ትግልን በአፉ እየቆላ ከተግባርም ርቆ ከመስዋዕትነትም ሸሽቶ የሀፍረትና የፍርሃትን ታሪክ ጽፎ አገርና ህዝብን አላፋፈረም። ዛሬ ሁሌም ትክክል ሊሆን የሚችለውን የኋላ መብራትን ሲያበራ ደግሞ ያኔ እንዲህ ባደረኩ ኖሮ ይህን ባልሰራው ኖሮ ብሎ ማሰቡ መቆጨቱ የማይቀር ነው። ያለፈው አለፈ ብሎ ነገሮችን አድበስብሶ አላለፈም። ከፋሽስቶቹ ቀይ ሽብርና ከጠባቦቹም የተባበረ ጦርነትና ጥቃት በኋላ የድርጅቱ አመራር ባደረገው አራተኛ ጠቅላላ የአመራር ጉባኤ ከዚያም በ1972 ዓመተ ምህረት ያሳለፈውን ተመክሮ ገምግሞ ስህተቶቹንም አውጥቶ ተችቶባቸዋል። 1976 ዓመተ ምህረት በቋራ ባካሄደውም ሁለተኛ ጠቅላላ ጉባኤ ተመሳሳይ ግምገማን አድርጓል። የመድበለ ፓርቲን ስርዓት በመደገፍ መሬት ላራሹን በማስቀደምና የብሔረሰብ ጥያቄ በዴሞክራሲና የአገርን አገዛዝ በጠበቀ ራስ አገዛዝ ክልል ይፈታ በማለት ወዘተ ተገቢውንም የፕሮግራም ለውጦች አድርጓል። በዚህ ወቅት ወያኔ በድንገት ተአምር ተገለጠልኝ የአልባንያ ደቀ መዝሙር የቀላው ኮሙኒስት ነኝ እያለ ይዋርቅ እንደነበር መጥቀስ ያስፈልጋል። የድርጅቱ ተቋሞችና ራሱ ድርጅቱ በአጠቃላይም ባካሄዷቸው ስብሰባዎችና ጉባኤዎች ሁሌም ተመክሮን እያነሱ መገምገም ልምዳቸው በመሆኑ ስህተቶቹ እየተወገዱ ድርጅቱም ህልውናውን እየጠበቀ አፍራሾችን እያገለለና እየተቋቋመ ለመቀጠል ችሏል። ኢህአፓ ደግሞ እንደገለጸው አድሃሪ አገዛዞችን በመታገሉ ከማንም ይቅርታ አይጠይቅም። ህዝባዊ ግዴታውን በመወጣቱ ይኮራል እንጂ የህዝብን ድል ነጥቆ በስልጣን የተሰየመውን የምርጥ መኮንኖች ቡድን በሰላማዊ ፖለቲካዊ ትግል ተቃውሞ ታግሎታል። ኢዚያዊ ህዝባዊ መንግስት መኮንኖቹና ወታደሮቹንም የጨመረ ሁሉንም አገር ወዳድ ድርጅት ያቀፈና ሰፊ መሰረት ያለው እንዲቋቋም ጠይቆ ነበር። ዳራፋራት ካን 1968 ዓመተ ምህረት ባወጣው ዴሞክራሲ አትሙም ለምን ጊዜያዊ ህዝባዊ መንግስት አስፈለገ በሚል ርዕስ በሰፊው አስረድቷል። ደርጉ ይህን በመቃወምና ስልጣንን በብቸኝነት በህዝብ ላይ ለመያዝ በመወሰን ኢህአፓን በፖለቲካው ሳይሆን በኃይል ሊያጠፋ ቆርጦ ተነሳ። እዚህም የጦርነት ዘመቻው የአድርባይ ምሁራን ቡድኖች የተባበሩት። ኢህአፓም ትግሉን አፋፋመ እንጂ ግንባሩን አላጠፈም። ኢህአፓ ህዝብን አደራጅቶና መርቶ በደርግ ላይ በማስነሳቱና ህዝባዊ ትግሉን በማጧጧፉ ከማንም ይቅርታን አይጠይቅም። ብሔራዊ ግዳጁን በመወጣቱ ይኮራል እንጂ ፋሽስቱ ደርግም ኢህአፓን ለማጥፋት ነፍሰ ገዳይ ሻለቆቹንና ወታደሮቹን ሲያሰማራና በግፍ ግድያ ሲያካሄድ በመስከረም 2 በይፋ ጦርነትን አውጆ የኢህአፓ አባላትን ሲገድልና ድርጅቱንም ሊያጠፋ ሲነሳ ኢህአፓ የራስ መከላከል እርምጃን ለመውሰድ መነሳቱ ትክክል ነበር ነውም ብሎ ኢህአፓ ያምናል። ካልሲ አገዛዝ ራሱን የማይከላከል ማንም ሰው ራሱን ለጥቃት ሰለባ ይዳርጋል እንጂ ሌላ ውጤት አያመጣም። ይህ የራስ መከላከል እርምጃ ቀስ በቀስ አቅጣጫውን ስቶ በውሱን ደረጃም ስህተት ተደርጓል። መቆም ሲገባውም ባለመቆሙ ጉዳትን በማብዛቱ ኢህአፓ ስህተት ተፈጽሟል ብሎ ተቀብሏል። ይህን ስህተት በተመለከተ ሊጠየቅ የሚገባው በተለይ አንድ አመራር አባል የነበረ ግለሰብ ቢሆንም መላው አመራር ጥፋቱን ጥፋታችን ብሎ በ1972 ዓመተ ምህረት ተቀብሎ ግለሂስ አድርጓል። ደርግን በየከተማው ተጋፍጠው ለወደቁና ስቃይ ለተቀበሉት አባሎቹ ኢህአፓ አድናቆቱን እያሰማ ያ ትግል መደረግ ያለበት ትግል ነበርና ሸክሙንም መቀበላችን አይቀሬ ነው ብሎም ይገልጸዋል። የዚያን ትውልድ ቆራጥነትና ሞት አይፈሪነት የሚያንጸባርቁ ድርጅቶች ዛሬ አብበው በነበር ወያኔ 19 ዓመት በህዝብ ላይ ባልቀለደም ነበር ማለታችን አልቀረም። ኢህአፓ ከዚያን ጊዜም በኋላ ቀደም ብሎ እንደተገለጸው ተመክሮውን እየገመገመ ደጉንና ስህተቱን እያወጣ ትግሉን በተሻለና በተሳካ ሁኔታ ለመቀጠል ሞክሯል ቀጥሏልም። ድርጅቱን ዴሞክራሲያዊ አይደለም ብለው የሚከሱት ስለ ዴሞክራሲ ግንዛቤያቸው ገለባ የሆኑ ቢበዙም ያባ ባለበት ሁኔታና ተጨባጭ የትግል ሜዳ ዴሞክራሲያዊ ልምድን ለማዳበር ሲጥር የቆየ ድርጅት ነው። ያባ የወሬ ሳይሆን የትግል ድርጅት ነበርና ነውና ዴሞክራሲያዊነቱ ካለበት የትግል ሁኔታና መስክ ጋር የተቆራኘ መሆኑ አልቀረም። ከተመሰረተ ጊዜ ጀምሮ ህገወጥ ተብሎ የሚጠቃ ድርጅት ነውና ኢህአፓ ተዝረክርኮ ምስጢራዊና ሙያተኛ አሰራርን ሰርዞ ይፋ ሊወጣ የሚችል አልነበረም አይደለም። ትግሉ ግድ የሚለው ማዕከላዊነት ነበረው፣ ዛሬም አለው። በህቡ የሚሰራ ድርጅት ነበር ነውም። በእርግጥ በየካቲትና ከዚያ በኋላ ከነበረው ህቡአዊነት ለየት ባለ መልክ ዛሬ ድርጅቱ ህቡአዊነቱ ቀንሷል ማለት ይቻላል። የቢባልም ግን ዛሬም ቢሆን በአገር ቤት ያለው የድርጅቱ መዋቅር ሰፊ ጥቃት ሊደርስበት የሚችልና የደረሰበትም በመሆኑ አሰራሩ ሙሉ በሙሉ ህቡአዊ ነው። ለወያኔ ጥቃት ተጋልጦ ከባድ ጉዳት እንዳይደርስበት ማለት ነው። ከዚህ ባሻገር ግን ኢህአፓ የአባላትን ዴሞክራሲያዊ መብት በተቻለው መጠን ያከበረ ለመሆኑ አንዳንድ ሐቆችን እንጥቀስ። ዋና ዋና የድርጅቱ ውሳኔዎች የሚወሰኑት በመላ አባላቱ በብዙሃን ድምጽ ነው። ድርጅቱ ስብሰባዎችና ጉባኤዎችን በማካሄድ ውሳኔዎችን በዴሞክራሲያዊ ሁኔታ ያሳልፋል። የድርጅቱ መሪዎች በጉባኤ ይመረጣሉ። ከሁሉም በላይ የሆነ ጣዖት ሊቀመንበር ኢህአፓ ኖሮት አያውቅም። የጋራ አመራር መርህን ይከተላል። በድርጅቱ በአጠቃላይና በሰራዊቱ በተለይ በቃኝ ያለ ጓድ የስንብት መብቱ ይከበርለታል። በሰራዊቱም ቢሆን የመብት አስጠባቂ ኮሚቴ ተቋቁሞ የማንም አባል መብት አይደፈርም ነበር። ድርጅቱ ራሱን ለማረም የመጀመሪያው መሳሪያው ሂስና ግለ ሂስ ሆኖ ቆይቷል። ዴሞክራሲን ያወቀና ያከበረ በሥራ የሚውል ሕግና ደንብ አለው። ሐቁ ይነገር ከተባለ ኢህአፓ በድርጅትም በሰራዊትም ደረጃ የዴሞክራሲን መከበር ጫና ሰጥቶና በተወሰነ ደረጃም ለቀቅተኛ ሆኖ በራሱ ላይ ጉዳቶችን አምጥቷል። ከባድ ጉዳት አድርሰው የከዱትን ዳግም ወደ ድርጅት መልሶ እስከ አመራርም አድርሶ እንደገና እንዲጎዱት ራሱን አጋልጧል። በዚህና መሰል ስህተቶቹም ኢህአፓ ግለ ሂሱን ወስዷል። በትጥቅ ትግል መስክ መጥበቅ ያለበትን ዲሲፕሊንና ስርዓትን በተመለከተ ለቀቅተኛ በመሆኑ ስህተቶችን ፈጽሟል። ከዚህ ሁሉ ተምሯል፣ ወደፊትም ይማራል። ድርጅት የሰዎች ስብስብ ነውና የሰው ድክመት ነጠብራቅ መሆኑም የሚቀር አይደለም። ዋናው ጉዳይ ስህተቶችን ለመቀነስና ላለመድገም መጣርና ንቃተ ህሊናንም ማዳበር መሆኑ ዛሬ ለብዙዎቹ ግልጽ ባለመሆኑ በሕዝብ ትግል ላይ እየደረሰ ያለውን ጉዳት ሁላችንም እናውቃለን። ጥቆማም በስድብነት እየተወሰደ መማማር ከባድ ሆኖ አለ። በድርጅቱ ላይ ሐሰትን የሚነዙት ክፍሎች አንዱ ያዋጣቸው ወይም የሚሸጥላቸው የመሰላቸው ውሸት የድርጅቱ አመራር ሳይለወጥ ዘመን አልፏል የሚለው ክስ አይሉት ትችት ነው። በደፈናው ወጣቱ ተኪ ይሁን የሚል የአዛኝ ቅቤ አንጓች ልፈፋም አቡነ ዘበሰማያታቸው ሆኗል። ወጣቱ ትውልድ ተኪ እንዲሆን ማድረስና ማዘጋጀት አስፈላጊ መሆኑ ምንም ጥርጥር የለውም። ያባ ከዚህ አንጻር ወጣቶችን ዛሬም ቢሆን በወክንድ አደራጅቶ ሰንደቁን እንዲረከቡ እያመቻቸ ነው። ከዚያ ባሻገር ግን ሐቁ ሲነገር ያባ በየጉባኤው አመራሩን ቀይሯል፣ አድሷል። ይሰራሉ፣ ያስፈልጋሉ ያላቸውን ደግሞ አስቀጥሏል። አመራር የነበሩና ከአመራር ወጥተው ቆይተው የተመለሱም አሉ። ቁም ነገሩ የድርጅቱን መርህና ግብ በስራ ከመዋልና የአመራርን ሚና ከመወጣት አንፃር ግለሰቡ ይጠቅማል አይጠቅምም የሚለው ብቻ ነው። ጽናታቸውና ህዝባዊነታቸው ለአድርባዮች ሾክ የሆኑትን የኢሃፓ መሪዎች ከቦታቸው ለማስወገድ ግን ይህ በሐሰት መሰረት እየተካሄደ ያለው ቅስቀሳ ፍሬቢስ ነው። በተለይም ቀስቃሾቹ የእኛ መሪዎች የሚሏቸው በዕድሜ ከኢሃፓዎቹ ሲነጻጸሩ በጣም የገፉ ናቸውና የድርጅት መሪዎች ሁኔታ በቅድሚያ የሚመለከተው አባላቱን መሆኑም መዘንጋት የለበትም። መቻልን ነው አለመቻል ብሏል ያገራችን አንጋፋው ገጣሚ ኃይሉ ገብረ ዮሐንስ። መቻል የሌለበትን መቻሉ ራስን ለባርነት ማስጎንበስ ነው። ግፍና ጭቆናን ዘረኝነትንና አምባገነንነትን መቻል ሳይሆን አለመቻልና መታገል ነው ከሰው ልጅ የሚጠበቀው። በመሆኑም በደፈናው መቻቻልን ሰባኪዎች ሲመረመሩ አወቁም አላወቁ አድርባይነትንና እጅ መስጠትን አቀንቃኝ ናቸው። ያባና መይሶን ባለመቻቻላቸው እልቂት መጣ እያሉ መሰረተ ቢስ ልፈፋ የሚያሰሙት ክፍሎች በተለይም ከሚያወግዙትና ስህተት ካሉት ተምረው ራሳቸው ከፍፍልና ንትርክ መዳን ያልቻሉ መሆናቸውን በቅድሚያ መጥቀስ ያስፈልጋል። ሁለተኛ ደረጃ ደግሞ በህዝብ ላይ ለደረሰው ሽብርና እልቂት በቅድሚያ በዋናነት ተጠያቂ ፋሽስቱ ደርግና ገዛዙ መሆኑን ለመሸፋፈን የሚደረግ መሰሪ ጥረት ነው። ምሁራን በመጣላታቸው ሽብር አልተከሰተም። ህዝብ ከደርግ ተጋጭቶ የተወሰኑ ምሁራን የደገፉት ወታደራዊ አገዛዝ በህዝብ ላይ ሽብርን አወጀ አካሄደ እንጂ። ይህን መሰረታዊ ሀቅ ለመሸፋፈን ወንጀለኞቹም ከሃዲዎችም ዛሬ እያደረጉ ያለው ጥረት እርቃኑን ወጥቶ መወገዝ ያለበት ነው። ዋናው ጥያቄ የኢሃፓና መይሶን መቻቻል አልነበረም። የደርጉን ወታደራዊ አገዛዝ መቀበል ወይም መቃወም እንጂ። ወደ ቁም ነገሩና ሀቁ ስንመጣ ደግሞ ኢሃፓና መይሶን የተለያዩት ዛሬ በተወሰኑ ድርጅቶች እንደምናየው በእንቶ ፈንቶ ሳይሆን በመሰረታዊ ጥያቄዎች የተነሳ ነበር። ልዩነታቸውን ለማርገብ በአዲስ አበባ በሚስተር ሁለቱ ድርጅቶች በአመራር ደረጃ ተወያይተውም መይሶን ወታደራዊውን አገዛዝ ሂሳዊ ድጋፍ መስጠት አለብን ሲል፣ ኢሃፓ ደግሞ ይህን በመቃወም ጊዜያዊ ህዝባዊ መንግስት ይቋቋም በሚልም ትግሉ መቀጠል አለበት በማለቱ ሳይስማሙ ቀሩ። ዛሬ ወያኔን እንደግፍ የሚል ድርጅትና ወያኔ ይውደም የሚል ድርጅት ይቻቻሉ ተብሎ ሰበካ ለመሆኑ አሳፋሪ መሆኑ ግልጽ አይደለም? ይህ የመይሶንና የኢሃፓ ልዩነት በመሰረቱ የኢሃፓና የህዝብ በአንድ በኩልና የወታደራዊ ቡድን በሌላ በኩል የነበረ ልዩነት በመሆኑ ሊረግብ አልቻለም። ኢሃፓ ዴሞክራሲያዊ መብት ለጭቁኖች አለገደብ ሲል የዴሞክራሲን መገደብ ያቀነቀነው የመኮንኖቹ አገዛዝና እነ መይሶን ያቀረቡት መፈክር ለነቃ ለተደራጀና የታጠቀ ህዝብ የሚል ነበር። የህዝብ መደራጀትና መታጠቅ ማን ተቃውሞ? ግና ዋናው አንገብጋቢ ጥያቄ ይህ አልነበረ። ሂደቱ ወደ አፈና ጦርነትም የተሸጋገረው በኢሃፓ ሳይሆን በአገዛዙና በምሁሮቹ ደጋፊዎቹ ለመሆኑ ዛሬ ሊደበቅ የሚችል አይደለም። መይሶን በነጻው እርምጃና በፍጅቱ ግንባር ቀደም ሚና ነበረው። ተደርግም ሲጣላ ባወጣው መግለጫ ለጠቡ አንዱ ዋነኛ ምክንያት ደርግ ነጻ እርምጃን በኢሃፓ አላፋፍም በማለቱ ነው ብሎ በግልጽ በልሳኑ አስፍሮታል። የመይሶንን ሰፊው ህዝብ ድምጽ ቁጥር 67 ሐምሌ 15 ቀን 1970 ዓመተ ምህረት ስንጠቅስ መይሶን ከህብረቱ ስለመውጣቱ በሚል ምክንያቶቹን ሲዘረዝር በገጽ 23 የሚከተለውን አስፍሯል። ሐመሩሃ 1 በህዝባዊ ነጻ እርምጃዎች ላይ የተደረገው እገዳ እንዲነሳ፣ ተፋፍሞ ያለማቋረጥ እንዲቀጥል እንዲደረግ፣ 2 የተቋረጠው የሰፊው ህዝብ መታጠቅ እንዲቀጥል፣ 3 በታወቁ የኢሃፓ ቅጥረኛ ነፍሰ ገዳዮች ላይ አብዮታዊ እርምጃ እንዲወሰድ፣ 4 ቅጥር ነፍሰ ገዳዮችን እያሰሩ መልቀቅ እንዲቆም ብንል ደርጉ አልሰማን አለ ብሎ መይሶን አማሯል። መይሶን ይህን አቋም ማለትም ግድያን ተገቢ ነው ብሎ ደርግን በለቀቅተኝነት እየከሰሰ ያለ መሆኑ ስለ ይዘቱና አቅጣጫው በቂ ጥቆማ ይሰጣል። መቻቻል የሚቻል አልነበረም። በፖለቲካው መስክ የተሸነፉት ደግሞ ጦርነት አውጀው ፍጅትን ሲያካሂዱ መከላከል ኃጢአትና ጥፋት ሊሆን አይችልም። ዛሬም ቢሆን አስከፊን የወያኔ አገዛዝ ለመገርሰስ ብረት አንስቶ መታገልና መስዋዕትነትን መክፈል የግድ ነው። አናልቅም አንሞትም ከተባለ አገር ከዘረኞች አትላቀቅም። እድላችን ሆኖ ደግሞ መስዋዕትን የማይጠይቅ አገር አድን ትግል ገና አልተከሰተም። ስለዚህም በዚያን ጊዜ የነበረውን ሁኔታ በመሸፋፈንና በውሸት በመደበቅ ኢህአፓ መቻቻልን ተቃወመ፣ የጦርነትን መንገድ ቀድሞ ተጓዘ፣ ወዘተ የሚሉት ክሶች መሰረተ ቢስ ውሸቶች ናቸው። የወቅቱ ወንጀለኞች ዛሬ ተቃዋሚ ነን በሚል ድርጅቶች ስርና ዙሪያ ተቃዋሚ ጭምብልን አጥልቀው እንዳሉም መዘንጋት አይገባንም። ከዚህ ባሻገር ግን ቀደም በድንጋይ ዳቦ ዘመን የኢህአፓ አባላት የነበሩ ዛሬ ሰልፋቸውን ከህዝብ ጠላት ቢያደርጉም ተጠያቂው ኢህአፓ ሊሆን አይችልም። ኢህአፓ የሚዳኘውና የሚመዘነው ከዕለታት አንድ ቀን አባሎቹ በነበሩና ዛሬ ከሃዲ ባንዳ ወይም አንጃ በሆኑት ሳይሆን ዛሬ ባለው አቋም አባሎቹና እንቅስቃሴው ነው። የከሃዲ ነገር ከተነሳ ደግሞ ከዚያ ድርጅቱ ስንቱ ለጠላት እንዳደረ ሁላችንም የምናውቀው ነው። ጊዜ አልፎ ጊዜ ሲተካና የአገራችን ወቅታዊ ጥያቄ ሌላ ሲሆን ደግሞ የአባ ቂም በቀል ሳይል ፍርድን ለህዝብ በመተው ከመኢሶንም ጋር ሆነ ሌሎች የጦርነት ካካሄዱበትም ጋር በአገር አድን ግንባሮች በአንድነት ተሰልፏል። ኢህአፓ የተባለው ግንባር እንዳይመሰረት የአሜሪካ የስለላ ድርጅት በቅጥረኞቹ አማካይነት ያደረገውን ሻጥርና በዚህም እርኩስ ተልእኮ ዛሬ የተቃዋሚ ድርጅቶች መሪዎች ነን የሚሉ ግለሰቦች መሳተፋቸውን ኮሞዶር ጣሰው በጻፉት መጽሐፍ ግልጽ አድርገው ያስቀመጡት ሀቅ ነው። ወያኔና ሻዕቢያንም በመደገፍ የኢህአፓን መስረታ የሻጠሩና ያዘገዩት ከሃዲዎች ራሳቸውን ያውቃሉ። ኢህአፓ የተባለው ግንባር ለህዝብ ትግል ተገቢውን አስተዋጽኦ እያደረገ ሳለ የደርግ አባል በነበረ አንድ ኮሎኔል የተፈጸመበት ደባ ምን ያህል እንደጎዳውም የሚታወስ ነው። ኢህአፓ ለትግሉ አስተዋጽኦ ሲያደርግ ቆይቶ በኢህአፓ በጊዜው ተተክቷል። ተቃዋሚ ኃይሎች ልዩነታቸውን በመለስተኛ ደረጃ ይዘው ሊተባበሩና ሊታገሉ እንደሚችሉም ምሳሌ ሆኖ ሚናው ሲያበቃ ያበቃለት ቅንጅት ነበር እንጂ ማንም የሆነ ድርጅት ያፈረሰው አልነበረም። ወደ ኢህአፓ ስንመጣ ደግሞ የዚህን ህብረት የመቋቋም ጥረት እንዳበደ ውሻ የተቃወሙትን ሁሉ እናውቃቸዋለን። ህብረቱ እንደተመሰረተም ሊያፈርሱት ተጨባጭ እርምጃ የወሰዱት የህብረቱ ተካፋይ የነበሩት ኢዴፓና መኢአድ ለመሆናቸው ምስክር መጥራት አያስፈልግም። እነዚህም ከሌሎች አብረው ቅንጅት ከተባሉ በኋላ የተፈጠረውን ሁኔታ ህዝብ ያውቀዋል። 1997 ምርጫና ከዚያም ተዘጋጅቶ የነበረው የህዝብ አድማ እንዴትና በነማን እንደተደናቀፈ፣ ማን ህብረቱን ክዶ ቅንጅትን ክዶ ወደ ወያኔ ፓርላማ እንደገባ ህዝብ ያውቃል። ያውቃልናም የፍርሻ የመለያየቱን ጉድ በኢህአፓ ላይ ለመጫን የሚጥሩት ሐሰተኞች ከንቱ ከመሆን ሌላ ማንንም አያደናግሩም። ኢህአፓ የትግሉን ትኩረት በማየት በአልባሌ ጥያቄዎች ላይ ማተኮርን ባለመፈለጉ ዝምታን ቢመርጥም አስፈላጊ ከሆነ ለሁሉም ሟሾች ምላሽ የመስጠት ችሎታና በቂ መረጃም እንዳለው መገንዘብ ተገቢ ይሆናል። ትናንት በህዝብ ደም የተጨማለቁና ዛሬ ከደሙ ንጹሃን ነን ብለው የተቃዋሚ መሪ ነን ሊሉ የሚከጅሉትና አላርስ ያለች ጣት እንዲሉ በኢህአፓ ላይ የሚዘምቱትን በዝምታ የምናልፍበት ጊዜ እያከተመ ነው። የአፍራሽነትና በታኝነትን ዛር ያነገቡና ቢማሩም ማይምነት አለቅ ያላቸው ግለሰቦችም በየመድረኩ በኢህአፓ ላይ ሐሰትን ሲለፍፉ በዝምታ የሚታለፉበትም ጊዜ እያበቃ ነው። እስከ መቼ ይዋሻል ነውና ጥያቄው። ቢመከር ቢመከር አልሰማላለው ደግሞ በግድ የሚሰማውን ማሰማው ጊዜ ደርሷል። ከዳተኛ ብዙውን ጊዜ አመተኛ ነው። አንዳንዶች ደግሞ ሄደታቸው በስቶ ሰብእናቸው ጥሏቸው ሄዶ ያንኳኳቸው ባዶ በርሜል ሆነው የሚንኳኩ ናቸው። አስመሳይ ሰዎች፣ አስመሳይ አገር ወዳዶች፣ የርሶ ያተመለስ ጭንቅላት ከኛ ከአስር ምሁሮች ይበልጣል ባዮች፣ ቅንድብ አድናቂ ማፈሪያዎች፣ ዘመናዊ ባንዳዎች፣ የውሸት ጮማ ቆራጮች። ይሉኝታ የራስ አሊን ቤት የፈታ እንደተባለው ሁሉ ኢህአፓ ሐሰተኞችን ንቆ ቢተዋቸውም መፍጨርጨራቸው አላበቃ ስላለና ዛሬ ደግሞ በወያኔ ታጅበው ድርጅቱን ለማስጠላት የተጋጋለ ዘመቻ ላይ በመሆናቸው ኢህአፓም አስፈላጊ በሆነው ሁሉ መንገድ ይታገላቸዋል። ጉቡ ሲቀል የታባት ትገባ አንተ ሌባ ነው ዛሬ ሁኔታው።
ለምንስ ይዋሻል? እስከመቼስ ይዋሻል? ክፍል አራት የወያኔን ፓርላማ ምነዋ ንብ ሞላው ቀፎ በመሆኑ ነዋ እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት ቧልትነትና ቀፎነት በሚገባ ይገልጻል። ለነገሩ ያለፉት ሁለት አገዛዞችም ፓርላማዎች ወይም ሸንጎች የይስሙላና የመጫወቻ ወይም የመጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅቷቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሪዎች በወንጀላቸው ማፈርን ትተው እንዲያው ይሃባን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተፈቶት በመናፈስ ላይ ነው። ነበረ ትዛለት መስክርነት እነው አቀረምን ይያሉ ትናንት ጥርምጃ ይወሰድበት ይያሉ ስንቱን የፖለቲካ ፀኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋጥበው ሐሰትን በይሃባ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው ሐቅን አንቀው ገለው በሬ ወለደው ሸታቸውን በመጽሐፍ መልክ አሳትመው እንዲያሰራጩም ወያኔ ሙሉ ትብብርን ያደርግላቸዋል። ለነዚህ የሐሰት ጠራቂዎች በዝርዝር መልስ መስጠት ባንገደድም አልፎ አልፎ ግን በመደጋገሙ እውነት መስሎ እንዳይወሰድ ውሸትን ውሸት ብሎ ማጋለጥ የግድ ይሆናል። ያባ በሀገር ወዳድና ተራማጅ የኢትዮጵያ ልጆች የተመሰረተ ሆኖ ሳለ የሐሰት ዘማቾቹ ያባ አንድም በሻቢያ አሊያም በምዕራባውያን የስለላ ድርጅቶች ተመሰረተ ብለው ይዋሻሉ። ሌሎች ደግሞ አዲስ ታሪክ በመጻፍና ራሳቸውን መስራችና አልፎም ያልነበሩትን የአመራር አባልነት ለራሳቸው ሰጥተው ያሰት ተረካቸውን ሳፍሩ ያስደምጣሉ። አባል ነበርን ለፈፋም ቀጥለው ለሚያቀርቡት ውሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሐቅ ለማቅረብ ነው። በኢሃፓ መስራች ጉባኤ ተገኝተው አመራር ተመድበው ከነበሩት ዛሬ በህይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የቀጠለው ደግሞ አንድ ብቻ መሆኑ ሐቅ ነው። ስለዚህም የነ መስራች ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢሃፓ ተመስርቶ የሰራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አሰልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢሃፓ የኤርትራን ቀኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለዓመት ያህል መቆየታቸው የግድ ሆነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢሃፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢሃፓን በወዳጅነት ሳይሆን በጠላትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢሃፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ትስስር ይፈታ አለ እንጂ ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ሕዝብ ጥፋቶች ሁሉ በኢሃፓ ላይ ለመላከክ መጣራቸው ያለና የቀጠለ ነው። አንዱ የደርግ ሻምበል ለምሳሌ ጀርሃ ለኢሃፓ መሳሪያ ሲሰጥ ኢሃፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢሃፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢሃፓ ላይ ዘመቻውን ያጧጧፈበትን ውሸት ሲያድስ ነው። የኢሃፓ አባላት በተለይም በጦር ውስጥ የነበሩት ሕይወታቸውን ለአገራቸው ሰጡ እንጂ ጠላትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢሃፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው። ተጠያቂ ከሻቢያ ዶላርን ተቀብለው ምስጢር ያሽወለቁ ጦሩን ለሽንፈት ያደረጉ ያባዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ሀባል ነበር። ደርጎም ያገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ ለግንባሮቹ ድልና በአጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ሐቁ ይህ ሆኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም መሯሯጥ ምን ይባላል? ያባ ህብረ ብሔራዊ ድርጅት ስለነበርም በአቋሙ ደረጃ በትምክት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክት አንቋቸው በሕዝብ ላይ በጅምላ የሚያጓሩትንም በመታገል ላይ ነው። ጸረ ወያኔ ነን ቢሉም ለሕዝብ አንድነት ጠንቅ ናቸውና። በመሆኑም ያባ የአማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ ያባ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለውም የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቆጣቸው የሚገርም አይደለም። ያ ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ኦሮሞዎች ኢሃፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በኢሃፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉ ናቸው። ሀገሬ ኢትዮጵያ፣ ብሔረሰቤ ኢሃፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለኢሃፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሐቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረ ይሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢሃፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢሃፓን ያህል ለአገሩ አልተዋደቀምና ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስብሐት ነጋ በሶማሊያ ወረራ ጊዜ ደርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ ምድር የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጭፍን ደጋፊ መሆኑ የሚታወቅ ሐቅ ነው። ዛሬ በየድርጅቱ የተኮለኮሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተፈልፈው ህዝብን ሲያጠቁና አገርን ሲጎዱ የነበሩ ናቸውና ስለ አገር ወዳድነት ሊያወሱ አይችሉም። ቆመንለታል ላሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚ ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ያባ ከደግም ሆነከው ያኔም ጋር ተቃቅፎ ህዝብን አልካደም ማለትም አገርን ለጥቅም አሳልፎ አልሰጠም። ያባ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰብስበው ያና ሰቃቂና ሳፋሪ ታሪካቸውን በመደበቅ ቁሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። የደርግ ሹመኞች የነበሩ ያባዎች የሉም። ህዝብን ክደው ከነበሩትና ድርጅቱ ሊጠየቅ ሊጠየቅባቸው ከማይችለው የአንጃ መንጋ ሌላ ወያኔ ሲመጣም ያባ ለግድያና ለእስር ተዳረገ እንጂ እነ ገብረ እግዚአብሔር ጋይም በአዲስ አበባ ተታኩሶ ተሰው እንጂ በወያኔ አልተሾሙም ወይም ከሀገር የመውጫ ቪዛ ተሰጥቶት አባላቱን አስይዞ በአሳፋሪ መንገድ መሪዎቹን ከሀገር አላወጣም። ያባ ድርጅቱንና ህዝብን ለወያኔ አሳልፈው ሊሰጡ የቃጡትንም አንጃ ብሎ አስወገደ እንጂ በርቱ አላላቸው። ዛሬም ቢሆን መለስ ዜናዊ ኑንወያይ ህገ ወያኔን ተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያወግዛል እንጂ ሂዱለት ጎበዞች አይልም። ያባ ማነው ኢትዮጵያዊ ታዲያ? ለአገሩ የታገለና የተሰዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጣራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው? ኢትዮጵያዊነቱን የካደው ሰብእናውን ለባዕድ ቱጃር የሸጠውና ራሱን ያዋረደው ሀቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ ብትል የቀድሞውና የዛሬው የባንጃ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቀድሚያ ደግሞ የኢሃፓ ነው። ኢሃፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል። ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺህ ጓዶቻችንና ህዝብን የፈጁትን ልንፋረድ ብንነሳ ልንወቀስ አይገባም። በጠላት ላይ ቂም መያዝና ጥላቻን መያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና። ያባ ግን ለአገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጠላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም እያቃዣቸው በእነሱ ብሶ ያባን ሊያጠቁና ሊወጉ ወይም ሊያዳክሙ ቢነሱም ቅሉ ጓዶቻችንን ባሲምባ የፈጀውና ያስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ ያስፈጀውና የፈጀውን ቡድን የሚመራውም ሳይቀር ለአገር ጥቅም በሚል በግንባር ደረጃ ያፋ አቅፎ ሊታገል መሞከሩ የማይካድ ሀቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተሰገሰጉ ወንጀለኞች የህዝብ ጎራ ለመቀላቀል ቢያንስ ንስሐ ይግቡ ብሎ መጠየቅ ሲያንስ ነው የሚልም ጥፋታችሁን እመኑ ህዝብንም ይቅርታ ጠይቁ ብሎ ያፋ ትክክለኛና ተገቢውን አቋም ወስዷል። ያፋ ደምቷል፣ ተጠቅቷል፣ የህዝብ ስቃይም ይሰማዋልና ህዝብን የበደሉትን በዝምታ ከጠቀያቸው የንጹሃን ደም ጋር ሊያቅፋቸው አይቻለው አይቻልም። በዋናው ጠላት ላይ በማተኮር በሚል ዝም ቢላቸውም አልተውትምና ዝም ሊላቸው አልቻለም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንተራባችኋለን ያሉን በያፓ ላይ ጦርነት የከፈቱ አባላቱን የገደሉና ደርዛቸውን ያጠፉ ዛሬ አይናቸውን በጫጥበው ያጠፋ ነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ ባሉን ሲሉ ያፓ ይህን አስተካቂ ሁኔታ ሊያስተናግድ ወይ በዝምታ ሊያልፈው አይችልም ዛሬ የሆነ ድርጅት መሪ ነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀይ ሽብር መካሄዱን የሚክድ የኢሰፓ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሽብሩን በመካድ የሚለፍፈውን በዝምታ አሳልፎት ሊባል የሚገባ አይደለም ብላንክ ወይ ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋይ ነበር የዶክተር የጓዳችንን አይን በሳንጃ ለጠፋ ይሞከረና በባንዳነት ተሰልፎ አረመኔውን ድርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ደርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፏቸውን ይሃባ የሚሰማ አይደለም በሚባለው መንገድ ተቀጠለ እኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው ንስሐ ይቅደም ሐቁ ይነገር የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጠላቱ ላይ ድልን አያገኝም ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል ስለዚህም ያፓ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀሳቀሰ ማለት ሐሰት ነው የዚህ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል ያፓ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀላለው ባይጎል ሊሆን አይገባውም ብሎ ያምናል የድርጅት መሪዎችም በጽናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈቱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል ሐውልት ይሰራልን ሁሉም በርከክልን ጣዖቶች ሊሆኑ የማይገባም ባይ ነው ስለዚህም የድርጅት መሪዎች ሲያጠፉ በአባሎቻቸውም ሆነ በህዝብ ሊተቹ የሚገባቸው ናቸው እንጂ ስልጣናቸው የማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው ነውናም የአባ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም ለመሆን የቀጡትንም ባጭር አስቀርቶ ያው አንጃነታቸው ወይም በታኝነታቸው ማጥ ውስጥ ገብተዋል የድርጅት መሪዎችን በስራቸውና በጽናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል ከዚህ በፊት አንድ መሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጸብራቅ ናቸው መባል ተደርሶ እንደነበር እናስታውሳለን ነገርን በልክና በሚዛን መያዝ ብልህነት መሆኑ መረሳት የለበትም በሶቪየት ህብረት ስታሊን በቻይና ማኦ ዜዶንግ በኮሪያ ማቹም ሆነ ያውኑ ኪሞች በጸያፊ ተከለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ያፓገን የጋራ አማራር ያለውና ማንንም ግለሰብ እንደልቡ ማይፈነጭበት መሆኑንም ባለፉት 38 አመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻቢያን ማየቱም ይበቃል። ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል አጥፍተዋል። ሀገር ወዳድ ድርጅቶችም የተባሉት እንዲሁ በመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እንደው እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ብራ ከረዩ ያሰማሉ። ያባገን ማንንም ድርጅት አልሰደበም፣ መተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቀልናቸው። ያፓ በራሱ ስምም ሆነ አባላቱ በጣፋቸው ጽሁፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት ባሁኑ ጊዜ በያፓና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ያፓ በይስና ግለይስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳያማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከም ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ኢህአፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ያፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተሰደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መስተዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢህአፓና መኢሶን ለምን በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ እጣ የሚመለከት ልዩነት ነበርና ማሸጋሸግ የሚቻል አልሆነም አልነበረም። ያኔ ኢህአፓና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢህአፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገር ወዳድ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊጠቀሙ ቢጥሩም የቅራኔዎቹ መንስኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለም አላማችን ተገንጥለን ነፃ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋሙን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ህዝብ መብት ተቀበላለው ካለ ብቻ ነው። አለም አገሮዳራይሎች የኦነግን አላማ ከተቀበሉ ይህን በተመለከተ ደግሞ ያፋ የኦነግን የመገንጠል አቋም ለኦሮሞ ህዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ያፋን ያበሻት ምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ያፋ ኦነግን አልሰደበም ወይም የኦሮሞን ህዝብ መብት አልተቃወመም አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሻሙ ሆኖ የነበረው ኦነግ እንጂ ያፋ አልነበረም። ስለዚህም ወደ ተነሳንበት ነጥብ ስንመለስ ያፋ ትግሉን ቀና መንገድ ለማስያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ሰነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ንምነኝ ላለውና ለቆሸሸው ዝምብ ኃይል የተወለድ ነውና ሂስና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ከሀገርና ህዝብ ጥቅም በፊት ማድረግ ነው። ያባ የባዕዳን ፍጡርና መሳሪያ ነው ብለው ሀቁን ገለው ውሸትን ሊያነግሱ የሚጥሩት ሁሉ ለሀገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዕዳን መሳሪያ ነበረ ብሎ በሐሰት የሚወነጅሉ ሁሉ ራሳቸው የባዕድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። የአጼው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደ ልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመዘረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበርም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበርም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለምዕራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጭልጥ ብሎ በአሜሪካና እንግሊዝ ጫማ ተረድቆ አገርን በገንጠል አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዕዳን ጭፍንና ዘረኛ በዝበዛ አጋልጦ ባዕዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቀኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔ ነን እያሉ ግን የባዕዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ያባ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዕዳን ተጎንብሶ አገርን በመጉዳት ከቶም ሊከሰስ የሚችል ኃይል አይደለም። አቆት ከተነገረና ከታመነ ውሸት ካልነገሰ የፈጠራ ወሬ ካልሰፈነ ማለት ነው። ታዲያ ምነዋ ውሸቱ ቢያከተምና ሁሉም ሀቅን ቢቀበል
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።